三百斤。
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ መጋቢት 11 2011 ዓ.ም ምረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በምዕራብ ወለጋ ነጆ ወረዳ ከትላንት በስቲያ አምስት ሰዎች በሸኔ ኦነግ ርዝራዦች ተገደሉ ሲል የኦሮሚያ ፖሊስ ኮሚሽን አስታወቀ። ሟቾች የሰሩበት የነበረው የድርጅቱ አስተዳደርና መምሪያ ሰራተኛ በድርጊቱ ማዘናቸውን ገልጸዋል።
ከጎኔ ላጣቸው ወንድሞቼ፣ ቤተሰቦቻቸው መጽናናትን እመኛለሁ ለማለት ያክል።
በሌላ በኩል የኦነግ አመራሮች በተፈጸመው ድርጊት ማዘናቸውን ገልጸው ነገር ግን የኦነግ ሰራዊት አባላት ከመንግስትና ከአባገዳዎች ጋር በተደረገ ስምምነት ስልጠና ካምፕ ውስጥ ናቸው ብለዋል። ዝርዝር ዘገባውን ይዘናል። የዚህንና የሌሎችም ዘገባዎችን ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ከዓለም አቀፍ ያጠናቀርናቸውን ዘገባዎች ይዘን ተመልሰን መጥተናል። በተባበሩት መንግስታት ድርጅት የተዘጋጀ የሊቢያ ጉባኤ በሚቀጥለው ወር ይከፈታል። ጉባኤው በክፍፍልና በሁከት ውስጥ በምትገኝ ሀገር ለረጅም ጊዜ ሲጠበቅ የቆየውን የምርጫ ዝርዝር አመላካች ይሆናል ተብሎ ይጠበቃል። የመንግስታቱ ድርጅት ልዩ ተወካይ ጋሳን ሳላም ትላንት ከትሪፖሊ በቪዲዮ አማካኝነት ለጸጥታው ምክር ቤት ባደረጉት ገለጻ በሀገር አቀፉ ጉባኤ ካልተጠቀምንበት የሚኖረን ሁለት አማራጭ ነው፣ አሁን ያለው አጣብቂኝ መቀጠል ወይም ግጭት መቀስቀስ ሲሉ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር ሚያዝያ 14 የሚከፈተው ጉባኤ ሁለቱም ለመከላከል ይበጃል ሲሉም አክለውበታል። ከግብር ላይ ገቢ የሚሰርቁ የመንግስትና መንግስትና የባንክ ባለስልጣናትን በይፋ ላጋለጥ ነው ሲል የደቡብ ሱዳን ብሔራዊ ገቢ ባለስልጣን አስጠነቀቀ። እንደ አውሮፓውያን አቆጣጠር ባለፈው የካቲት ወር ከ9 ሚሊዮን ዶላር በላይ ገቢ መሰብሰቡን፣ ከዚያ በቀደመው ጥር ወር ደግሞ የሰበሰብነው 4.7 ሚሊዮን ብር እንደነበር ያነጻጸሩት የባለስልጣኑ ኮሚሽነር ኦሎምፒዮ ኦቲፒዮ፣ ሆኖም አሁንም ቢሆን ገንዘብ ወደ ግል ኪሳቸው የሚጨምሩ ጥቂት ምግባረ ብልሹ ባለስልጣናት አሉ ብሏል። መስሪያ ቤታችን በቅርቡ ስማቸውን ይፋ ያደርጋል ሲሉ ኮሚሽነሩ ገልጸዋል። ዓለም አቀፍ የረድኤት ሰራተኞች ባለፈው ሳምንት 3 የደቡባዊ አፍሪካ ሀገሮችን በመታው ከባድ ዝናብ ያዘለ አውሎ ንፋስ ላይ ካደረሰው ውድመት በህይወት የተረፉ ሰለባዎችን ለማውጣትና አጣዳፊ እርዳታ ለማድረስ የተሯሯጡ ናቸው። የሞዛምቢኩን ቢየራ ከተማ ጠራርጎ ወደ አጎራባች ዚምባብዌና ማላዊ የዘለቀው ሳይክሎን ኢዳይ ባደረሰው ውድመት ከተቀረው ዓለም መገናኛ ላሳጣቸው ብዛት ያላቸው መንደሮች ምግብ በሄሊኮፕተር ከአየር መጣል ተጀምሯል። ከሶስቱ ሀገሮች የሞቱት ሰዎች ቁጥር ከ300 በላይ መድረሱም ተገልጿል። ባለፈው ሳምንት ኔዘርላንድስ አልትሬክት ከተማ በኤሌክትሪክ ተንቀሳቃሽ የከተማ አውቶቡስ ላይ ተከፍቶ ሰው በመግደል የተያዘው ተጠርጣሪ የሽብር አድራጎቶች ክስ ይመሰረትበታል ሲሉ አቃቤ ሕግ አስታወቁ። ቱርክ ተወላጁ ጎክማን ታኒስ 3 ሰዎችን የገደለውና ሌሎች 5 ሰዎችን ያቆሰለው ጥቃት ያደረሰው ብቻውን ነው ብለው እንደሚያምኑ አቃቢያነ ሕጉ ገልጸዋል። ተጠርጣሪው ሆን ብሎ ለሽብር ለመፈጸም ተነሳስቶ ነው ወይስ የግል ችግሮችና አክራሪ አስተሳሰብ ምክንያት አለው ተብሎ የተደረገው ምርመራ ለማወቅ አቃቤ ሕጎቹና ፖሊሶቹ እንደያዙት አስታውቀዋል። የ37 ዓመቱ ጎክመን የተያዘው ከጥቃቱ በኋላ 8 ሰዓት ፈጅቶ በተካሄደ አሰሳ ሲሆን ተጠርጣሪው ነገ በዝግ ፍርድ ቤት እንደሚቀርብ ታውቋል። በመጨረሻም ዜና እረፍት። የትምህርት ባለሙያውና ደራሲው የምርምሩ ሰው ተሾመ ዋጋው አረፉ። በ89 ዓመታቸው በሚኖሩበት በዩናይትድ ስቴትስ አና አርቦር ሚቺጋን ግዛት ከዚህ ዓለም በሞት የተለዩት ባለፈው ማክሰኞ ነው። ተሾመ ዋጋው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በፕሮፌሰርነት ማዕረግ የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆንም አገልግለዋል። ፕሮፌሰር ተሾመ አገራቸው ውስጥ ብቻ ሳይሆን በጃፓን፣ በደቡብ ኮሪያ፣ በመካከለኛው ምስራቅ፣ በአጠቃላይ በማዕከላዊ ምስራቅና በሰሜናዊ አውሮፓ እየተዟዟሩ ያስተማሩ የዘመኑ ዓለም አቀፍ መምህር ነበሩ። 4 መጽሐፍት ደርሰዋል። በርካታ ጆርናሎችን አዘጋጅተዋል። የተለያዩ ምርምሮችንም አድርገዋል። ለተባበሩት መንግስታት ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት አገልግለዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ካቢና ዝግጅቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ወለጋ ነጆ ወረዳ ከትላንት በስቲያ 5 ሰዎች በሸኔ ኦነግ ዘራፊዎች ተገደሉ ሲል የኦሮሚያ ፖሊስ ኮሚሽን አስታውቋል። ኮሚሽኑ የተገደሉት የአባ ገዳዎችና የአገር ሽማግሌዎች ጥሪን ባልተቀበሉ የኦነግ ታጣቂዎች ነው ሲል ለክልሉ መገናኛ ብዙሃንም አስታውቋል። ተኩስ ተከፍቶባቸው ከሞቱት መካከል ሁለቱ የውጭ አገር ዜጎች ናቸው ተብሏል። ኦነግ በበኩሉ አባገዳዎችና የአገር ሽማግሌዎች የእርቁን ኃላፊነት ከወሰዱ ወዲህ ከሰራዊቱ ጋር የነበረው ግንኙነት መቋረጡን ጠቅሶ ድርጊቱ በማንም ይፈጸም በማንም ሊወገዝ የሚገባው ነው ብሏል። ናኮር መልካ ተከታዩን ሪፖርት ይዟል።
ሟቾች ሳራይዝ የተባለ በማዕድን ላይ ጥናት የሚሰራ ድርጅት አመራሮች እንደሆኑ የድርጅቱ ጀማሪ የአስተዳደር ሰራተኛ አቶ ምትኩ ፈይሳ ለቪኦኤ ተናግረዋል። ይህ ግድያ ከመፈጸሙ 10 ደቂቃ አስቀድመው ከድርጅቱ ስራ አስኪያጅ አቶ በቀለ ተፈራና ከከርሰ ምድር ባለሙያው አቶ አለማየሁ መላኩና ተቆጣጣሪው አቶ በጣሳ በቀለ እንዲሁም የጃፓን ዜግነት ካላት ከድርጅቱ ዳይሬክተር ፓናኮ ማካኒሽና ህንዳዊው ሴሺ ዳር ኢንካታ ጋር ቁርስ በልተው 5 ኪሎ ሜትር ገደማ ወደሚርቀው የስራ ቦታቸው ዲፎርዲ በሚባል 2 ገቢና ባለው መኪና እንደተንቀሳቀሱ ይናገራሉ። እርሳቸው ከኋላ በሌላ መኪና የነበሩ ሲሆን ከጧቱ 1 ሰዓት ተኩል ገደማ በሁነዋቀዩ ቀበሌ ደጋ አዲ የሚባል ቦታ ላይ ሲደርሱ 5ቱም ሰዎች ተተኩሶባቸው እንደተገደሉና ብዙም ሳይቆዩ የነበሩበት መኪና መቃጠሉን ደርሰው እንዳዩ ለቪኦኤ ተናግረዋል። ለወረዳው አስተዳደር ጽህፈት ቤት ደውለው በፍጥነት እንዲደርሱላቸው መጠየቃቸውን በማስታወስ ገዳዮቹን ያላዩ መሆኑን ጠቅሰው ማንም ይሁን ማን ግን ሰላም ወዳድ ያልሆኑ ሲሉ ይገልጿቸዋል። አቶ ምትኮ ድርጅታቸው ከማዕድን ሚኒስቴር ፍቃድ በማግኘት የወርቅና የተለያዩ ብረታ ብረት ጥናት እስከሚያካሄድበት ነጆና ቦጂ ድርመጂ ወረዳ ቀበሌዎች እውቅና እንዳለው ላለፉት 2 ዓመታት ከመንፈቅ ጊዜያት ከማህበረሰቡ ጋር ተግባብተው እየሰሩ መቆየታቸውን ተናግረዋል። በቶለዋቅዩና ሁነዋቅዩ ቀበሌዎችም 9 ኪሎ ሜትር የሚረዝም የጠጠር መንገድ ለአካባቢው ልማት ገንብተናል ይላሉ። በስፍራው ለጥናት ሲንቀሳቀሱ የአካባቢውን ወጣቶች ቀጥረው እንደሚያሰሩም ጭምር ገልጸዋል። ባለፈው 5 ወር ገደማ ግን ገጥሟቸው ስለነበር ጉዳይ እንዲህ ይገልጻሉ።
የዛኔ እኛ በነጻነታችን ትግል ላይ ነን። ትግሉን ጨርሰን የራሳችንን ነጻነት እስከምንወስን ድረስ ይህንን ስራ አቁሙ፣ እሽ እናቆማለን ብለን ከአቆምን በኋላ የተወሰኑ ቡድኖች ከዛ ተናጥለው መኪናችን ጋራ ላይ ቆሞ ነበር። መኪናችንን ሰባብረው ላፕቶፕ፣ በር፣ ካሜራ፣ አንዳንድ የተወሰኑ ነገሮችን፣ ወረቀቶችን ወስደውብን ነበር። እነዚህ ሰዎች አሁንም እንግዲህ ይህንን ባለፈው አቆሙ ብለን ነበር፣ አሁንም ደጋሚ እየሰሩ ነው፣ ኮማንድ ፖስቱ ሰበብ እያደረጉ ነው የሚል ቁርሾ ይጠፋል ብዬ አልገምትም። እንግዲህ እንደዚህ አይነት ነገር ነው ችግሩ። ከዛ መነጭ ሊሆን ይችላል የሚል ሳቤ ኑሮኝ ነው።
ከሌላ አካል ምንም አይነት ማስፈራሪያም ሆነ ዛቻ እንዳደረሳቸው የተናገሩት ሰራተኛው እስካሁን ማዕድን ማውጣት አለመጀመራቸውንም ተናግረዋል። አቶ አለማየሁ መላኩና በዳሳ በቀለ በጊምቢ ከተማ ወዳጅ ቤተሰቦቻቸው በተሰበሰቡበት ቦታ ትናንት የቀብር ስነ ስርዓታቸው ሲፈጸም የአቶ በቀለ ተፈራ የቀብር ስነ ስርዓት በአዲስ አበባ እንደሚፈጸምና ከኤምባሲዎቹ ጋር በስልክ በመነጋገር የሁለቱ ሀገር የውጭ ዜጎች አስከሬንም ትናንት ወደ አዲስ አበባ የተሸኘ መሆኑን ተናግረዋል። አቶ ምትኩ ለመንግስት መልእክት አለኝ ያሉትንም እንዲህ ይገልጹታል።
ለወደፊቱ የእኛንም ድርጅት ጨምሮ ፎሬን ኢንቨስትመንት ወይ ደግሞ የውጭ ሀገር ኢንቨስትመንትን ጥላሸት እንዴት አድርገን እናስተካክላለን ለምለው ዙሪያ ወጣቱን በሚገባ ማህበረሰቡን በሚገባ የሃይማኖት አባቶችን በሚገባ አባገዳዮችን በሚገባ መንግስት ተከታትለው ስልጠና ሰጠው። ለምሳሌ በደና ከወደ ምዕራብ ያለው እንደምታውቀው ነው፣ ፋብሪካ ነገር የለም፣ የሚሰራ ስራ የለም። ይመጣም እንደዚህ እየተደናቀፈ ስለሆነ ህብረተሰቡ ይህንን ትምህርት ወስደው በቂ ግንዛቤ አግኝተው ምንድን ነው ጥቅሙ፣ ምንድን ነው ጉዳቱ፣ እኛስ ምን እንጠቀማለን፣ መንግስትስ ምን ይጠቀማል፣ ሀገራችን ደግሞ ምንድን ነው የምትጠቀመው የሚለው ዙሪያ መንግስት ግንዛቤ ቢሰጥና ለወደፊቱ ከዚህ የበለጠ ነገር ቢመጣ እንኳ አሰብ የማድረግ ገናጥኔ እንድናዳብር የምንመለከት ለማስተላለፍ ነው። በዚህ አጋጣሚ ከጎኔ ላጣቸው ወንድሞቼ ቤተሰቦቻቸው መጥናናቱን እንመኛለን ለማለት ያክላል።
የኦሮሚያ ፖሊስ ኮሚሽን ምክትል ጄኔራል ኮሚሽነር ረታ በላቸው ጥቃቱን ፈጽመዋል ስላሏቸው ሰዎች ማንነትና አላማ ለክልሉ ኦሮሚያ ብሮድካስቲንግ ኔትወርክ ኦቤን በሰጡት ቃለ ምልልስ ይህንን ብለዋል።
ኡሚ አርጫቱ ሸኔ አባው አራራ አቦቲን ገዳፊ ያርሶሊምቢያ
የአባገዳዎችና አገር ሽማግሌዎችን ርቀ ያልተቀበሉ የሸኔውን ኃይሎች በነጆ ተለዋቀበሌ ቀድመው ተኩስ ከፍተው ይህንን አደጋ ፈጥሯል። እንሻውም ሰላም በአካባቢው እንዲደፈርስ የታቀደና ሰላም የለም የሚል መልእክት ለማስተላለፍ ነው። እነዚህ ሰዎች ለልማት የወጡ የውጭ ሀገር ዜጎች ናቸው። በአካባቢው ትንሽ ፋብሪካ የነበራቸው ናቸው። የጸጥታ አካልም ይህንን እርምጃ የወሰደ አካል ላይ ክትትል እያደረገ ነው። የወረዳ ጸጥታና አስተዳደር ጽህፈት ቤት ተወካይ አቶ ኤፍሬም በየነ በበኩላቸው ማክሰኞ ዕለት ጠዋት በስፍራው ሲደርሱ 45 የሚሆን ጥይት ቀላ እንደሰበሰቡ ተናግረዋል። ገዳዮቹን ግን ለጊዜው ያየ አካል ባለመኖሩ ምርመራ እየተደረገ መሆኑን ገልጸዋል። የኦነግ ቃል አቀባይ አቶ ቶሌራ አደባ ለቪኦኤ በሰጡት ማብራሪያ የኦሮሞ ነጻነት ግንባር ሰራዊት ትጥቁን በሰላማዊ መንገድ ለአገር ሽማግሌዎችና አባ ገዳዎች አስረክቦ ወደ ስልጠና ካምፕ እንዲገባ ስምምነት ላይ ተደርሶ በአሁኑ ጊዜ ከቀድሞ ኦነግ ሰራዊት ጋር ያለን ግንኙነት ተቋርጧል ብለዋል። በነጆ ስለተካሄደው ግድያም የሰሙት የመንግስት ስራ ኃላፊዎች ለመገናኛ ብዙሃን ከሰጡ መግለጫ መሆኑን ጠቅሰው ተከታዩም ብለዋል።
የተወሰደው እርምጃ በምንም መልኩ የሚደገፍ አይደለም፣ የሚወገዝ ነው። ስለዚህ ኦነግ የተሰማውን ሀዘን በዚህ አጋጣሚ ለመግለጽ እወዳለሁ እና በአጠቃላይ ሁኔታ ተገቢው ጥናት ሳይካሄድ ምርመራ ሳይካሄድ ዝም ብሎ የተሰጠ መግለጫ ስለሆነ አሁንም መንግስት ተገቢውን ትኩረት ሰጥቶ የማጣራት ሂደቱን እንዲቀጥል ነው በበኩላችን የምንሰጠው አስተያየት።
የምዕራብ ቀጠና አዛዥ ጃልመሮ ወይም ኩምሳ ዲሪባን በስልክ አግኝቼ ስለ ጉዳዩ ለመጠየቅ ያደረግኩት ጥረት አልተሳካም። በቀድሞ አባገዳ በየነ ሰንበቱ የሚመራው የአባገዳዎች አሪሲንቄዎች፣ ምሁራንና የአገር ሽማግሌዎችን ያካተተ የመንግስትና ኦነግ እርቅ ኮሚቴ ባለፈው የካቲት ወር አጋማሽ ወደ ደቡብና ምዕራብ ኦሮሚያ በመንቀሳቀስ የቀድሞ የኦነግ ታጣቂዎች ትጥቃቸውን በመፍታት ወደ ስልጠና ካምፕ እንዲገቡ ጥሪ አድርጎ ኮሚቴው በቁጥር ያልገለጻቸው ታጣቂዎች በጦላይ ወታደራዊ ካምፕ ስልጠና ላይ መሆናቸው ይታወቃል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናኮርን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ዘገባችን ወደ ሶማሌ ክልል ይወስደናል። የሶማሌ ብሔራዊ ክልላዊ መንግስት ከኦሮሚያና አፋር ክልል በግጭት ምክንያት ተፈናቅለው በድሬዳዋና ሶማሌ ክልል የሰፈሩ 665,000 ተፈናቃዮችን በቋሚነት ማስፈር ሊጀምር መሆኑን አስታወቀ። የክልሉ የአደጋ ስጋት አመራር ስራ ቢሮ ኃላፊ አቶ መሐመድ ፋታ በተለይ ለቪኦኤ እንደገለጹት 665,000ዎቹ መካከል 20,000 አባወራቸውን ቤት ሰርተው በቋሚነት በሶማሌ ክልል በሰባት ዞኖች ውስጥ በሚገኙ የ22 የተመረጡ ቦታዎች ሊያሰፍሩ እንዳቀዱ ተናግረዋል። ለዚህ የሚያስፈልጋቸው 4.9 ቢሊዮን ብር ሲሆን በአሁኑ ሰዓት ክልሉ በራሱ አቅም 120 ሚሊዮን ብር ወጪ አድርጎ 600 ቤቶችን በዚህ ሳምንት መገንባት ጀምራለሁ ብሏል። ቀሪውን ገንዘብ ከፌዴራል መንግስትና ከረጂ ድርጅቶች ጋር በመተባበር ሊሸፍኑ ማቀዳቸውን ገልጸዋል። አዲስ ቸኮል ዝርዝር አለው።
የሶማሌ ክልል አደጋ ስጋት ስራ አመራር ቢሮ ኃላፊ የሆኑት አቶ መሐመድ ፋታ በተለይ ለቪኦኤ እንዳስታወቁት በሶማሌ ክልል የሚገኙትን 665,000 ተፈናቃዮች በክልሉ አቅምና ከሌሎች ተባባሪዎች ጋር በመተባበር ሊያሰፍር አቅደዋል። ከነኚህ ተፈናቃዮች መካከል አብዛኞቹ ከድንበር አካባቢ የተፈናቀሉ በመሆናቸው የአካባቢው ሰላም ሲረጋገጥ ወደ ቦታቸው የሚመለሱ ናቸው ብለዋል። ከኦሮሚያ ክልል የተፈናቀሉትን ግን በክልሉ ውስጥ በቋሚነት ሊያሰፍሩ ማቀዳቸውን አቶ መሐመድ ተናግረዋል። ችግሩ ፖለቲከኞች የፈጠሩት እንጂ በህዝቦች መካከል የተፈጠረ አይደለም ያሉት አቶ መሐመድ ክልሉ አስቀድሞ የፌዴራል መንግስትን ሳይጠብቅ በራስ አቅም ተፈናቃዮችን ለማቋቋም አቅዶ ሲንቀሳቀስ መቆየቱን ይናገራሉ።
ኦሮሚያ ውስጥ የተፈናቀሉ ሰዎች ደግሞ በፍላጋቶች መስጠት መሰረት የማይመለስ የማይፈልጉ ከሆነ ሶማሌ ክልል ውስጥ እንዲሰፈሩ ይደረጋል። እሱም እቅድ አውጥተናል። በእቅዱ መሰረት 22 የተለያዩ አካባቢ አደንስታይ አድርገን እዛ አካባቢ እንዲሰፈሩ ነው የሚደረጉ። ሶማሌ ክልል ውስጥ ሆኖ ሰባት ዞኖች ውስጥ የተለያዩ አካባቢ አደንስታይ ያደርገናል ማለት የራሱ ጎሳ ያለውን አካባቢ እንዲሰበር ነው የሚደረገው። ለምሳሌ ድሬዳዋ ውስጥ የተፈናቀሉ ሰዎች አሉ። ከኦሮሚያ 22 አካባቢ የተፈናቀሉ ናቸው። ረሺ ናቸው። ሁለት ሰባት አመት አካባቢ ነው የነበሩት። እነሱ በብዛቱ ከሴት ዞን ናቸው። ግማሹ ደግሞ ከረርና ከሌሎች አካባቢ የመጡ ናቸው። መጀመሪያ ዙር ለነሱ ያስቀመጥነው እቅድ አለ። 600 ቤት እንድንገነባና እነሱ እዛ አካባቢ እንዲሰፈሩ ይደረጋሉ። ያው እቅዱ እዚህ ሳምንታት ውስጥ የሚጀመር ነው።
በአሁኑ ሰዓት ግን በሀገር አቀፍ ደረጃ የተቀናጀ እቅድ ለማዘጋጀት በጋራ እየሰራን ነው ይላሉ።
ሌሎ እቅድ እንዳለ ሆኖ በፌደራል ደረጃም ደግሞ አዲስ እቅድ ወጥቷል። የተፈናቀሉ ሰዎች ያሉበት አካባቢ ፌደራል መንግስትና ክልሎች አብሮ ሆኖ የተፈናቀሎቹ ችግር ለመቅረፍ ውይይት ተደርጎ እቅድ የተወጣበት ሁኔታ ነው ያለው። በእቅዱ መሰረት ክልሎቹ ያወጡትን እቅድ አብሮ ሆኖ ይቀናጃል። የሁለት እቅድ አንድ ላይ ይደረጋል። እሱም ከፌደራል የሚመጡ ባለሙያዎች አብረን ሆነን አሁንን እቅዱ ኦንግራውንድ የምንፈጽሙ እሱም በዚህ ሳምንታት ውስጥ ይጀምራል። አሁን እኛ የወሰድነው ግን ወደ 4.9 ቢሊዮን የሚል በጀት ነው። ከፌደራል ጋር ተነጋግረን ፌደራሉ ፈንድራይዚንግ እያደረጉ ነው። በእኛ በኩልም ደግሞ ፕሬዚደንት 600 ቤት ለድሬዳዋ እና ለጂጂጋ አካባቢ ያሉትን ፍርስት ፌዝ አንደኛ ዙር እነሱ እንዲሰፈሩ ነው የሚደረገው። እሱ አንደኛ ዙር ነው። ግን የፌደራል እቅዱን አሁኑ ስለመጣ ሁለቱም አብሮ ሆኖ ብንጀመርን ሊሆን ይችላል።
በቀጣይ ከድንበር አካባቢ የተፈናቀሉትን ሳይጨምር 20,000 አባወራዎችን ከፌደራል መንግስትና ከሌሎች ረጃዎች ጋር በመተባበር ለማስፈር መታቀዱን አቶ መሀመድ ፋታ ይናገራሉ። ባቢሌ አካባቢ የሚገኘው ዋናው የተፈናቃዮች ጣቢያ ነዋሪ የሆኑት አቶ ሀምዲ አሊ ሀጂር ቤት ሰርቶ የማቋቋሙ ሀሳብ ጥሩ ቢሆንም ከዚያ መቅደም ያለባቸው ሌሎች መሰረታዊ ፍላጎቶቻችን ግን አስቀድመው መሟላት አለባቸው ይላሉ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። በትግራይ ክልል ከተለያዩ ዩኒቨርሲቲዎች ተመርቀው ለአመታት ስራ ሳያገኙ የቆዩ ወጣቶች ለችግር እየተጋለጥን ነው አሉ። በቅርብ ጊዜ የክልሉ መንግስት ከሶስት ዞኖች ብቻ ስራ ፈላጊዎችን ለይቶ የስራ ምደባ ማካሄዱን አድሎ ፈጽሟል ሲሉ ቪኦኤ ያነጋገራቸው ቅሬታ አቅራቢዎች ተናግረዋል። የክልሉ መንግስት በበኩሉ ከሶስቱ ዞኖች በተለይ ስራ እንዲያገኙ እየተደረገ በእነዚያ አካባቢዎች የልማት ስራዎች ወደኋላ የቀረ በመሆኑ ነው ብለዋል። ሙልጌታ ጽብሐ ከመቀሌ በተከታዩ ዘገባ ሁሉንም ይዳስሰዋል።
ከዩኒቨርሲቲ ተመርቀው ለአመታት ስራ አጥተው እንደተቀመጡ ይናገራሉ። ከትግራይ ክልል የተለያዩ አካባቢዎች ተውጣጥተው ለክልሉ መንግስት ቅሬታ ለማቅረብ ወደ መቀለ ከተማ የተጓዙ ወጣቶች በተለይ በምህንድስና ሙያ የተመረቁ ስራ ለማግኘት እየተቸገሩ መሆናቸውን ነው ወጣቶቹም ይገልጹት። በሪሁ ወልዳይ በ2008 ዓ.ም ከወላይታ ሰዶ ዩኒቨርሲቲ በኤሌክትሪካል ምህንድስና እንደተመረቀ ይናገራል። እስካሁንም ስራ ባለማግኘቱ ችግር ላይ እንደሆነ ነው የሚገልጸው።
ከተመረቅም በኋላ ብዙ ጊዜ ያው ስራት ስንከራተት ቆይተናል። እዚህ ክልል በጣም የሚያሳዝነው ግን ሁላችን አብረን ተመርቀን እያለን በዘመድ ወይም ደግሞ የሆነ ስንክሳር የሆነ ስራ አስራለሁ። እስካሁን 3 ዓመት ቆይቻለሁ። ምንም አይነት ያገኘሁት ነገር የለም። ስራም ለይስሙላ ሊወጣ ይችላል፣ ግን ፈተና አይወጣም። እስፔሻሊ በኤሌክትሪካል፣ መካኒካል፣ ኬሚካል በምህንድስና ዘርፎች ምንም አይነት ስራ አግኝተን አናቅም፣ የለምም።
አብርሃ ጽብሀ የተባለ ሌላ ወጣት በ2008 ዓ.ም እንደተመረቀና እስካሁንም ስራ አለማግኘቱ ይገልጻል። ስራ ለማግኘት መንግስት ቢጠይቅም በጀትም ሆነ ክፍት ቦታ የለም የሚል ምላሽ ለእሱና ለጓደኞቹ ምላሽ እንደተሰጠ ነው የሚናገረው። በቅርብ ጊዜ ግን የክልሉ መንግስት ከደቡብ፣ ሰሜን ምዕራብና ምዕራባዊ ዞኖች ብቻ ተለይተው ያለ ውድድር ወጣቶች የስራ ምደባ እንደፈጸመ በዚህም አድሎ ተፈጽሞብናል ይላል።
ስለዚህ ታሪክ ዘሎ ብማዕራ ዓይኒ ትግራይ ካብ ጫፍ እስካብ ጫፍ ዘለ ነገር
መሆን ያለበት ሁላችንም የትግራይ ስራ ፈላጊዎች በእኩልነት ታይተን ፈተና ተዘጋጅቶ በየዘርፉ ውድድር ነው መሆን ያለበት፣ ምደባውንም እንደዛው። ካልሆነ ደግሞ ቀድሞ የተመረቀ ባለሙያ ቅድሚያ ሊሰጠው ይገባል። አሁን ያለው ዞን እየለየህ ምደባ ግን ትክክል አይደለም። በዚህ ጉዳይ የሚሰማን አጥተናል ነው ያለው። ወጣቶቹ በተለይ ከ2007 ዓ.ም በኋላ የተመረቁ የምህንድስና ባለሙያዎች ስራ እያገኙ እንዳልሆነ ይገልጻሉ። መንግስት በፖሊሲ ደረጃ ለተፈጥሮ ሳይንስ ትኩረት በማድረግ በዩኒቨርሲቲዎች 70% ተማሪዎች በዚህ ዘርፍ እንዲሰለጥኑ እያደረገ ነው። ሆኖም ግን ብዙዎች ተመርቀን ያለ ስራ ቀርተናል ይላሉ። ይገልጻሉ። ያለውን ችግር መንግስት እንዲፈታው ቢጠይቁም የሚሰጣቸው ምላሽ አጥጋቢ አለመሆኑን በርሂው ይገልጻል።
በሲቪል ሰርቪስ በክልሉ ያሉ ብዛትን ለማመጣጠር ሮሾ ለመስራት ነው ብለው ነበር መልስ የሰጡን። ቆይቶ መግለጫ አውጥተው ደግሞ ምንድነው የተባለ አወዳደርን ያሰለፍናቸው እንዴ ከሌላ ታዲያ ይሄ በጣም የንቀት መልስ ነው የተሰጠን። የሚገርም ነገር ንቀት ያለበት ሌላው የማዕከላዊ የምስራቃዊ የመቀሌ ወይስ የደቡብ ምብራቅ ተማሪስ ማለፍ አይችልም ወይ? የት ፈተናውስ የተካሄደ? ማንስ ፈተነው? አልተፈተነም። ይሄ የውሸት ዜናም ተላልፏል። እስካሁንም ለኛ ምንም አይነት ወልጥ እንትን ያለ በየዞኑም ሂደናል የማዕከላዊ ጥያቄ ልክ እንደተጠየቀ ጥያቄዎቹን ሳይመልስ በዛ ባለበት ነው የቀረው። የምስራቃዊ ዞን ብንሄድ በጣም የሚያሳዝነው ነገር እናንተ ማናችሁ? ህወሓት ናችሁ ወይስ አረና ነው የተባለው? ያኛው ሰውየው ግን እዛ ቦታ የተመደበ ግን ህወሓትም አረናም ማንም እንዲያስተናግድ ነበር።
ይህ የአድሎ አካሄድ ቆሞ መንግስት ሁሉንም ስራ ፈላጊ አወዳድሮ ካልቀጠረ በቅርቡ ሰላማዊ ሰልፍ እናካሄዳለንም ብለዋል።
ክልሉ የጀመረውን ነገር ለሁላችን እኩል ማካፈል አለበት። ካልሆነ የፖለቲካ መፍትሄ ከሆነ የሚያስፈልገው እኛም ፖለቲካ ውሳኔ እንሄዳለን ማለት ነው። ያም ስንል እኛ ምንም ጠመንጃ የለን ምን የለን እንዋጋለን አይደለም እንሞታለን ነው። ሰላማዊ ሰልፍ እንወጣለን። ሰላማዊ ሰልፍ ለመውጣቱም ብዙም የተማሪውም ዝግጅት ላይ ነው ያለ መልስ ካልተሰጠው ሂደ ግን እኛ ድምጻችን እንሰማ ልንል እንወጣ ነው። ከዚህ በፊት ባይዘወይ እኔ ህገ መንግስት ይከበር ብዬ ከወጡ ሰዎች አንዱ ነኝ። ህገ መንግስት ይከበር ስል ግን ለሁሉም ቦታ እንጂ አንድ ሊበላህ ለሚመጣ ኃይል ብቻ አቁም እዛው እንዳትበላኝ ለማለት ብቻ አይደለም። ህገ መንግስት ይከበር ሲባል ሁላችንም ማክበር አለብን። ህገ መንግስት ይከበር ብሎ የወጣ መንግስት ህገ መንግስት ማክበር አለበት።
ወጣቶቹ ላነሷቸው ስሞታዎችን መልስ ለማግኘት ያደረግነው ጥረት አልተሳካም። የትግራይ ክልል የሲቪል ሰርቪስ ቢሮ ኃላፊ ወይዘሮ ሰብለ ካሳይ ጉዳዩን አስመልክቶ ለክልሉ መገናኛ ብዙሃን በሰጡት መግለጫ ከትግራይ ደቡባዊ፣ ሰሜናዊ ምዕራብና ምዕራብ ዞኖች ከ3000 በላይ ስራ ፈላጊዎች በተለያዩ መንግስት መስሪያ ቤቶች መመደባቸውን ገልጸዋል። ከነዚህ ዞኖች ወጣቶቹ ለስራ የተመረጡት እነዚህ አካባቢዎች በልማት ወደኋላ የቀሩ በመሆናቸው ነው ብለዋል።
አካባቢ ምዕራብ፣ አብ ደቡብ፣ አብ ሰሜን ምዕራብ እውን
የምዕራብ ደቡባዊና እንዲሁም ሰሜናዊ ምዕራብ ዞኖች በተለየ መልክ ነው እየተሰራ ያለው። በተለይ በምዕራባዊ አካባቢ በትምህርትም ዘግይተው የጀመሩ በልማቱም ኋላ የቀሩ ናቸው። እነዚህ አካባቢ ትኩረት በማድረግ የማመጣጠን ስራ መፈጸም፣ የተማረ ኃይልም የስራ እድል እንዲያገኝ ማድረግ አስፈላጊ ይሆናል ነው ያሉት። በትግራይ ክልል ከ295,000 በላይ ስራ ፈላጊ ወጣቶች እንዳሉ ከክልሉ መንግስት የተገኘ መረጃ ያመለክታል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለም።
ሙልጌታን ላደረሰን ዘገባ እናመሰግናለን። ሙልጌታ እንግዲህ ቀጣዩንም ሁኔታ ተከታትሎ ተጨማሪ ዘገባ ያደርሰናል ብለን ተስፋ እናደርጋለን። ያንንም እናደርጋለን። ወደ ተከታዩ ዘገባችን እንለፍ። ዩናይትድ ስቴትስ ባለፉት 2 ዓመታት ሶማሊያ ውስጥ ባካሄደችው የአየር ድብደባ በትንሹ 14 ሲቪሎች መገደላቸውን ዓለም አቀፉ የሰብአዊ መብቶች ቡድን ባወጣው ሪፖርት አስታውቋል። የአሜሪካ ጦር ሰራዊት ክሱን ውድቅ አድርጓል። ለአሜሪካ ድምጽ መሐመድ ዩሱፍ ከናይሮቢ ዘግቧል። ሰለሞን ክፍሌ በተከታዩ ዘገባ አጠናቅሮታል።
በሶማሊያ ድብቁ የዩናይትድ ስቴትስ ጦርነት በሚል ርዕስ አምነስቲ ኢንተርናሽናል ያወጣው ባለ 73 ገጽ ሪፖርት ትኩረት ያደረገው ነውጠኛውን የአልሻባብ ቡድን ለማዳከም ባለመውና ዩናይትድ ስቴትስ ባካሄደችው የአየር ድብደባ በተገደሉ ሲቪሎች ላይ ነው። አብዱላሂ ሐሳን ባለም አቀፉ የሰብአዊ መብቶች ተከራካሪ ቡድን የሶማሊያ አጥኚ ናቸው።
This report includes credible evidence that at least
ሪፖርቱ ሶማሊያ ውስጥ ከተካሄዱ ከ100 በላይ የአየር ጥቃቶች በአምስቱ በትንሹ 14 ሲቪሎች መገደላቸውንና ሌሎች 8 መቁሰላቸውን የሚያሳዩ አስተማማኝ ማስረጃዎችን ይጨምራል። እነዚያ የአየር ድብደባዎች የተካሄዱት ደግሞ እታችኛው ሸበሌ ግዛት ውስጥ ነው።
መርማሪዎች ላቀረቡት ክስ መሠረት ያደረጉት የአይን ምስክሮችን፣ የሳተላይትና ከአየር ድብደባው በኋላ ምድር ላይ የተነሱ ፎቶግራፎችን እንደሆነ ያስረዳሉ። ዩናይትድ ስቴትስ ሶማሊያ ውስጥ የምታካሄደውን የአየር ጥቃት እንደ አውሮፓውያን ዘመን አቆጣጠር ከ2017 ዓ.ም ወዲህ በሦስት እጥፍ ያሳደገችው ፕሬዚደንት ዶናልድ ትራምፕ ደቡብ ሶማሊያ ውስጥ የሚገኙ የአልሻባብ ኢላማዎችን እንዲያጠቃ ለአሜሪካ ጦር ሰራዊት ሰፊ ሥልጣን ከሰጡ በኋላ መሆኑን ዋና ጽሕፈት ቤቱን ለንደን ያደረገው አምነስቲ ኢንተርናሽናል አስታውሷል። በሶማሊያ የዩናይትድ ስቴትስ ወታደራዊ ጥቃቶችን ከሀገሪቱ መንግሥት ጋር በመተባበር የሚያካሂደው አፍሪኮም ትላንት ይፋ ባደረገው መግለጫው በአየር ድብደባው ሲቪሎች አልተገደሉም ብሏል። በአፍሪካ የዩናይትድ ስቴትስ ወታደራዊ እዝ ወይም አፍሪኮም መግለጫ በከፊል እንዲያውም በሲቪሎች ላይ ግድያ አልተፈጸመም የሚለውን ክርክሩን ለማሳመን ብዙ ተጉዟል። በፖሊሲ ደረጃ የሚሰራበትና ከፍተኛ ጥንቃቄ የሚደረግበት ዘመቻ ነው ሲል ነው የሚያስረዳው። የአምነስቲ መርማሪዎች ወደ ሶማሊያ በመጓዝ በአንዳንድ የአየር ጥቃቶቹ በተካሄዱባቸው አካባቢዎች የሚኖሩ ሰዎችን አነጋግረዋል። አዛውንቱ ሙኡሚን አብዱራህማን ጥቃቶቹ በተካሄዱበት ወቅት ሲቪሎች ማምለጫ እንዳልነበራቸው ያስረዳሉ።
ኢላማው አልሻባብ እንደሆነ ነበር የተነገረን። ይህ ቡድን የሚኖረው ግን በሕዝቡ ውስጥ ነው። ሲቪሎችም ከቡድኑ አባላት ጋር አብረው ይኖራሉ። እነዚህ የአየር ጥቃቶች የሚፈጸሙት ምድሩንም ሆነ ሕዝቡን በማያውቅ ሰው በመሆኑ ዝም ብሎ ቦምቦቹን ያዘንባል። በዚያ ምክንያት የሚፈጠረውን ችግር መገመት ትችላለህ።
የአምነስቲው ተመራማሪ አብዱላሂ ሐሰን በበኩላቸው የዩናይትድ ስቴትስ ጦር ሰራዊት በየጊዜው ያካሄዳቸው የአየር ድብደባዎች የሕዝቡን ሕይወት ክፉኛ ጎድቷል ይላሉ።
Civilians are really worried. For example, they live under fear. They told many people we interviewed told us.
ሲቪሎች ይሰጋሉ። ለምሳሌ የሚኖሩት በፍርሃት ነው። ያነጋገርናቸው ብዙ ሰዎች ቤት ንብረታቸውን ጥለው መሸሻቸውን፣ የአየር ጥቃቱን ፍራቻ ተፈናቅለው በየካምፑ መጠለላቸውን ነግረውናል። ሕዝብ የዕለት ተዕለት ኑሮውን ማከናወን አልቻለም። ማረስና ራሱን መመገብም አልቻለም። የአየር ጥቃቶቹ ሲቪሎችን እየገደሉ ነው።
እነዚህ በዩናይትድ ስቴትስ ጦር ሰራዊት ሶማሊያ ውስጥ የሚካሄዱ የአየር ጥቃቶች ከጦር ወንጀል አይተናነሱም ያለው አምነስቲ ኢንተርናሽናል የዩናይትድ ስቴትስ መንግሥት በሲቪሎች ላይ ደረሰ የተባለውን ግድያ እንዲመረምር ጥሪ አቅርቧል።
እናመሰግናለን አድማጮች። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበሩ። ሞክቢል ያብሮ ዝግጅቱን በማቀናበር አብሮን ነበር። በነገው ምሽት እንገናኝ እያልኩኝ የዛሬው በዚህ አበቃ። ደህና ደሩ። መልካም ምሽት።
ሰዓቱን እንራዱን የሰገላ አሜሪካት